ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ህዳር 7 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ የተለያዩ ሀተታዎችን በተከታታይ እናሰማለን። በቅድሚያ ነባራዊውን ሁኔታ ተቆሞ ምክር የሚለግስ ግማሽ ሙሉ ግማሽ ጎደሎ በሚል ርዕስ በማስከተልም ወያኔ ድርጅቶችን ሰርስሮ ገብቶ ትግሉን እንዳደናቀፍ ከዚህ ቀደም ቀርቦ የነበረ ማሳሰቢያን በድጋሚ እናሰማለን። በመጨረሻም ጠላት ወዳጅ ላይሆንና ስለትግል በተላለፉ መልእክቶች የመጀመሪያው ክፍል ፕሮግራማችን ይተናገቃል። አሁን ወደ ዜናው።
የ22 ዓመት እስራት ተፈርዶበት ላለፉት 5 ዓመታት በእስር ቤት እየተሰቃየ ያለው ኡስታዝ አህመዲን ጀበል የጤና ሁኔታ አሳሳቢ ደረጃ ላይ በመድረሱ ወደ ውጪ ወጥቶ ከፍተኛ ሕክምና እንዲደረግለት ቤተሰቦቹ እየተማጸኑ መሆናቸው ታውቋል። ኡስታዝ አህመዲን ጀበል ተወዳጅ የታሪክና የሃይማኖት መምህር ሲሆን ለስር የተዳረገውም የሙስሊም ህብረተሰብ ለመብትና ለሃይማኖት ነጻነት እንቅስቃሴ ባደረገበት ወቅት የመፍትሄ አፈላላጊ ኮሚቴ አባል ሆኖ ትግሉን ሲመራ የነበረ መሆኑ ነው። የወያኔ አገዛዝ ባቀረበው የፈጠራ የሽብርተኛ ክስ ሁሉም መፍትሄ አፈላላጊ አባላት የረጅም ዓመታት እስራት የተፈረደባቸው መሆኑ የሚታወቅ ሲሆን በመሃል አንዳንዶቹ ቢፈቱም ኡስታዝ አህመዲን ጀበል ሳይፈታ እስካሁን በስር ቆይቷል። እስር ቤት ሆኖ በደረሰበት ግርፋትና አሰቃቂ ምርመራ ምክንያት በደረሰበት የኩላሊት በሽታ አዲስ አበባ በሚገኘው በቅዱስ ጳውሎስ ሆስፒታል ተደጋጋሚ ሕክምና ቢደረግለትም ህመሙ እየተባባሰ መሄዱ ተነግሯል። በአሁኑ ወቅት መቀመጥም ሆነ መቆም እንዲሁም መተኛት ተስኖታል የሚባለው ኡስታዝ አህመዲን ሐኪሞች ከአቅማችን በላይ ነው ስላሉ ከፍተኛ ሕክምና ለማድረግ እንዲፈቀድለት ቤተሰቦቹ እየወተወቱ ይገኛሉ። በውጭ ምንዛሪ እጥረት ከፍተኛ ውጥረት ውስጥ የገባው የወያኔ አገዛዝ የአገር ውስጥ ወርቆችን በብዛት በመግዛት የውጭ ምንዛሪውን ችግር ለመቅረፍ ያቀደ መሆኑም ተገለጸ። በወያኔ አገዛዝ ስር ያለው ብሔራዊ ባንክ ከዚህ በፊት ከ150 ግራም ወርቅ በታች የሆነ መጠን ላለመግዛት የደነገገውን ሕግ ተግባራዊ አድርጎት መቆየቱ የሚታወቅ ሲሆን በአሁኑ ወቅት ግን 50 ግራም የሚመዝን ወርቅ በብዛት በገፍ በሚያትመው ብር ለመግዛትና አጠራቅሞ በዓለም ገበያ በመሸጥ የውጭ ምንዛሪ ለማከማቸት እንዳቀደ ይፋ አድርጓል። ማክሰኞ ህዳር 5 ቀን 2010 ዓ.ም ሊምፓፓ በተባለ የደቡብ አፍሪካ ሰሜናዊ ግዛት ፖሊስ በአንድ ቤት ውስጥ የነበሩ ኢትዮጵያውያን ስደተኞችን ይዞ ያሰረ መሆኑን ታይም ላይቭ የተባለው የደቡብ አፍሪካ ጋዜጣ ገልጿል። በጋዜጣው ዘገባ መሰረት በቤት ውስጥ የነበሩት ኢትዮጵያውያን 15 ሲሆኑ ከ16 እስከ 30 ባለ የዕድሜ ክልል ውስጥ ያሉ መሆናቸውም ተገልጿል። ፖሊስ ስደተኞችን የያዘው ከአካባቢው በደረሰው ጥቆማ መሆኑን ገልጾ ከዚህ ጋር በተያያዘ ሌሎች 3 ኢትዮጵያውያንም መያዛቸው ተነግሯል። የግብፅ የውጭ ጉዳይ ሚኒስትር ሳማህ ጃሜህ ረቡዕ ዳር 6 ቀን ለጋዜጠኞች በሰጡት መግለጫ የአባይን ግድብን አስመልክቶ በቀረበው የቴክኒክ ሪፖርት ላይ ግብፅና የወያኔ አገዛዝ ስምምነት ላይ ባለመድረሳቸው አገራቸውን በጣም ያሳሰባት መሆኑ ገልጸዋል። ለረጅም ጊዜ ስናካሄድ የነበሩ ውይይቶች ያለ ውጤት መቅረታቸው በጣም አሳዝኖናል ካሉ በኋላ የአባይ ጉዳይ ለግብፅ የህልውና ጥያቄ ስለሆነ በቀላሉ አናየውም ብለዋል። አሁንም ቢሆን ግንኙነቱ ይቀጥላል ከማለት በስተቀር ግብፅ ስለምትወስደው እርምጃ ግን የገለጹት ነገር የለም። በሚቀጥለው ታህሳስ ወር የግብፅ ፕሬዝዳንትና የወያኔ ጠቅላይ ሚኒስትር ተብዬ ኃይለማርያም ደሳለኝ ካይሮ ላይ ተገናኝተው በጉዳዩ ላይ ይነጋገራሉ የሚል ዘገባ የዜና ምንጮች አስፍረዋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ማክሰኞ ምሽት የዚምባብዌው ወታደራዊ ተቋም ሙጋቤንና ቤተሰቦቹን አግቶ ሥልጣን ከወሰደ በኋላ በዋናው ከተማ የውጥረት ሁኔታዎች ቢታዩም ጸጥታ የሰፈነበት ሆኖ ቆይቷል። ሙጋቤ ሥልጣን እንዲለቁና ወታደሩ ለሚቀጥለው ምርጫ ሁኔታውን አረጋግቶ ሕገ መንግሥቱን እንዲያከብር የሚጠይቁ ድምፆች እየተሰሙ ናቸው። ከአንድ መቶ በላይ የሚሆኑ የሲቪል ማኅበረሰብ ድርጅቶች የፈረሙበት የጋራ መግለጫ ሙጋቤ በሰላም ሥልጣን እንዲለቁና ወታደሩ ጸጥታውን ካረጋገጠ በኋላ ሕገ መንግሥቱን አክብሮ ወደ ጦር ሰፈሩ እንዲመለስ ጠይቀዋል። ከሦስት ዓመት በፊት ከሥልጣን የተባረሩትና የአገሪቱ ምክትል ፕሬዝዳንት የነበሩት ሚስተር ጆይስ ሙጁሩ ሁሉም የኅብረተሰብ ክፍሎች የሚወከሉበት የሽግግር ሥርዓት ተመስርቶ ነጻና ፍትሐዊ ምርጫ መካሄድ አለበት ብለዋል። ተቃውሞ በማሰማት የታወቁት ፓስተርም የለውጥ ሂደት ያለ መሆኑን ተናግረው ሁሉም በዚህ የለውጥ ሂደት ውስጥ እንዲሳተፍ ጥሪ አድርገዋል። የዚምባብዌ ዜጎች ለዓመታት የተነፈጉትን ነጻነት አሁን ያገኙ ይመስላል። ይህ በዚህ እንዳለ ከደቡብ አፍሪካ የተላኩ መልእክተኞች ሐራሬ የገቡ መሆናቸው ሲነገር ከሚስተር ሙጋቤ ጋር በቤተ መንግሥት ተገናኝተው የተወያዩ መሆናቸው ታውቋል። ውይይቱ ያተኮረው ለአሁኑ የፖለቲካ ግብግብ መፍትሄ ሊሆን በሚችል ጉዳይ ላይ ሲሆን ከእነዚህም ውስጥ ዋነኛው ሙጋቤ ከሥልጣን ስለሚወርዱበት ነውም ተብሏል። በውይይቱ ላይ የወታደሩና የካቶሊክ ቤተ ክርስቲያን ተወካዮች የተገኙ መሆናቸው ተነግሯል። በደቡባዊ አፍሪካ አካባቢ ያሉ አገሮች ተወካዮችም ስለ ዚምባብዌ ጉዳይ ለመምከር ቦትስዋና ውስጥ ስብሰባ እያካሄዱ መሆናቸው ታውቋል። የአፍሪካ ኅብረትም በዚምባብዌ የተደረገውን የወታደሮች መፈንቅለ መንግሥት መቼም እንደማይቀበል መግለጫ አውጥቷል። በናይጄሪያ ሰሜን ምስራቅ ግዛት የማይዱግሪ ከተማ ውስጥ አራት አጥፍቶ ጠፊዎች ባፈነዷቸው ቦምቦች 14 ሰዎች የሞቱ መሆናቸውና 29 መቁሰላቸውን የአካባቢው ባለሥልጣኖች ገልጸዋል። ሁለት ሴቶችና ሁለት ወንዶች የሚገኙበት ይህ የአጥፍቶ ጠፊዎች ቡድን ጥቃት የሰነዘረው በርካታ ሕዝብ በሚገኝበት በሙና ጋርቢ አካባቢ ሲሆን ሁሉም አጥፍቶ ጠፊዎች በፍንዳታው የሞቱ መሆናቸው ተነግሯል። የናይጄሪያ ወታደራዊ ተቋም ቦኮ ሐራምን ማዳከሙንና ማጥፋቱን በተደጋጋሚ ቢገልጽም ቡድኑ አልፎ አልፎ ጉዳት ማድረሱ አልቀረም። ወደ 10 ዓመት እያስቆጠረ ባለው የቦኮ ሐራም እንቅስቃሴ ከ20 ሺህ በላይ ዜጎች ሕይወታቸውን ያጡ ሲሆን በሚሊዮን የሚቆጠሩ ደግሞ ከቤት ንብረታቸው የተፈናቀሉ መሆናቸው ይታወቃል። በሳህል አካባቢ ጂሃዲስቶችን ጥቃት ለመከላከል ጂሃዲስቶችን ለማዳከምና ለማፍረስ ከአካባቢው ካሉ 5 አገሮች የተውጣጣውና 5000 አባላት ያሉት የጋራ መከላከያ ኃይል በአካባቢው እንቅስቃሴ የጀመረ ሲሆን በእንቅስቃሴው ወቅት የሕዝቡን የሰብአዊ መብት እንዲያከብር የተለያዩ ወገኖች ጠይቀዋል። ኃይሉ በቅርቡ በቡርኪና ፋሶ፣ በማሊና በናይጄሪያ አዋሳኝ አካባቢዎች ላይ የመጀመሪያ እንቅስቃሴውን ያደረገ ሲሆን እነዚህ አካባቢዎች ለጂሃዲስቶቹ በይፋ የማይገለጽ ድጋፍ ስላላቸው በሕዝብ ላይ የሚደረገው የአያያዝ ጉድለት ከፍተኛ ጉዳት ሊያስከትል እንደሚችል ተነግሯል። በጸረ ሽብር ስም በሕዝብ ላይ ግድያና ጭፍጨፋ ማካሄድ ሕዝቡ ለጂሃዲስቶቹ ታማኝ እንዲሆን ያደርገዋል በሚል አንዳንድ ክፍሎች እየተናገሩ ነው። የማሊ ወታደሮች በየጊዜው በሕዝብ ላይ ከፍተኛ ጭፍጨፋ ማካሄዳቸው ለጂሃዲስቶቹ እንቅስቃሴ ትልቅ ጥንካሬ ሆኖ ቆይቷል ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ላክለላይ ኢትዮጵያ ሀገሬ ኩራት ይሰማኛል ካንቺ መፍጠሬ
ግማሽ ሙሉ ግማሽ ጎደሎ አመለካከት ለየቀል ነው ተብሏል። አንድን ብርጭቆ አይቶ አንደኛው ሰው ግማሽ ጎደሎ ነው ሲል ሌላው ደግሞ አይ ግማሽ ሙሉ ነው ሊል ይችላል። ሁለቱም የሚያዩት አንድን ብርጭቆ ቢሆንም እይታቸውና ግምታቸው ግን የተለያየ መሆኑ ግልጽ ይሆናል። ብርጭቆ ግማሽ ጎደሎ ባዮች ምናልባትም ጨለምተኞች ያገራችንን ሁኔታ ሲያዩትና ሲመዝኑት የሚታያቸው ውርደቱና ጥቅመቱ ብቻ ይሆናል። ወያኔ አሁንም ጠንካራ ነው። ህዝብ ክፍፍል እንዳዳከመው ነው። መሪ ድርጅቶች አላገኘም። ሰራዊት የለውም። አለን የሚሉትም ውሸት አጠንጣይ ናቸው። ባዕዳን ይደግፉታል። የትግላችንን ድል ለማስረገጥ አቅመም ህብረትም የለንም ወዘተ ወዘተ የሚሉ ናቸው። የሚሉትና የሚያዩት ምንም የሐቅ መሰረት የለውም ማለት ባይቻልም ሁኔታውን አጨልሞ የሚያቀርብ ነው። ብርጭቆ ግማሽ ሙሉ ነው ባዮች ደግሞ በትግል ህዝብ ያገኘውን ድል ያሳየውን ምርታ ህዝብ ክፍፍሉን እያስወገደ መሆኑን ቀንበርን ከጫንቃ ለማውለቅ የፖለቲካውም የትጥቅም ትግል መፋፋሙን የወያኔ ቀውስ ራሱን እንኳን ሳይቀር እንዳመነው መባባሱን ባዳንም መደናገጣቸውን ወያኔ መከፋፈሉን ወዘተ ወዘተ በማቅረብ የድል ተስፋን ብሩህ አድርጎ ያቀርባል። ትግልን በሚገባው መንገድ ለማካሄድ በልብ ብሩህ ተስፋን ይዞ ባንጎል ግን ተጨባጭ ሁኔታውን ሳይቀባቡ ሐቁን ማስተናገድ ያስፈልጋል ተብሏል። አይጨልምብን ቀሚጸ ተስፋ አያይልብን ግን በዚያው ልክ ሁኔታውን ስንሰፍረው ሐቁን መሰረት አድርገን መሆን አለበት ማለት ነው። ወያኔ ወደ ውድቀቱ እያመራ መሆኑ ሐቅ ነው። በዚያው ልክም ወያኔ ውድቀቱን ለማስወገድ በከፍተኛ ደረጃ እየጣረ መሆኑም ሌላ ሐቅ ነው። ከጎንደር ህዝብ የህብረትና ኢትዮጵያዊነት ደወል ካቃጨለ ጀምሮ ለአመታት ወያኔ የተጠቀመበት የክፍፍል ዘይቤ እየከሰረ መጥቷል። በዚያው ልክ ወያኔ ህዝብን እርስ በርስ ማጋጨት፣ ሶማሌና ኦሮሞን ማፋጀት፣ የፈረደበትን አማራ ማስጠቃት፣ በጽንፈኛ ሽፋን አማራ ኦሮሞ ብለው ህዝብን የሚያናክሱ ቅጥረኞችን በአገር ውስጥ እና በተለይም በአሜሪካና አውሮፓ ማሰማራት፣ አደናጋሪ ፕሮፓጋንዳን ማሰራጨት፣ ድርጅቶችን ሰርጎ ገብቶ ማፈራረሱን ቀጥሎበታል። የተገኘውን የህዝብ መቀራረብ ለማጠንከር ስንጥር በዚያው ልክ ደግሞ የወያኔን አልሞት ባይ ተጋዳይ መፍጨርጨር በእይታችን አስገብተን ልንታገለውም ይገባል ማለት ነው። የህዝብ የትግል መንፈስ ተጠናክሮ በአገር ቤት ቢቀጥልም ይህን ትግል በተጨባጭ ከመርዳት አንጻር ግን በተለይ በውጭ አገር ነዋሪው ኢትዮጵያዊን እያደረገ ያለው ዝቅተኛ መሆኑንም መካድ አንችልም። ይህንና ይህን መሰል ጎደሎች የሉንም ማለት አንችልም። ትግሉ የሚጠይቀው ህብረት ሊከሰት ባይችልም ወደዚህ ግን ጥረትና ጉዞ መጀመሩ ሀቅ ነው። በዚህ መስክ ኢህአፓም ትኩረት ሰጥቶ እየጣረና ትብብርንም እየጠራ መሆኑ ሊጠቀስ የሚገባው ነው። በዚምባብዌ የሙጋቤ አገዛዝ ያከተመለት እየመሰለ በመጣበት ተቃዋሚ ኃይሎች በእውነት አገር ወዳድ መሆናቸው በጣም ቢያጠራጥርም የሽግግር መንግሥት ጥሪ ተጀምሯል። ሙጋቤን ሊያወርድ የተነሳው የወታደሮች መፈንቅል ስለሆነና ይህም በወያኔ ረገድ እስካሁን የሚጠበቅ ሆኖ ስላልተከሰተና አንዱን አምባገነን በሌላ ለመተካት የህዝብ ፍላጎት ባለመሆኑ የሚያመቸውና የሚበጀው መንገድ ህብረት መስርቶና ተዘጋጅቶ የወያኔ ውድቀት እውን ሲሆን የዚህን መሰረት አስፍቶ ለሽግግሩ ዝግጁ ሆኖ መገኘት ነው። በዚህ ጉዳይ ዙሪያ ኢህአፓ ያለውን አቋም በ1995 ዓ.ም እንደሚከተለው ገልጾት ነበር። ኢህአፓ የአንድ አገር ህዝብ ከአምባገነን አገዛዝ ለመላቀቅ የሞት ሽረት ትግል ማካሄድ እንዳለበትና የአገዛዙን ቀንበር ካሽቀነጠረ በኋላ ለሌላ አዲስ አምባገነን አገዛዝ መደረግ የለበትም ብሎ በጽኑ ያምናል። የአምባገነኑ ስርዓት ሲወድቅ በሚፈጠረው ግርግርና ቀውስ ተጠቅመው ስልጣን እንይዛለን ብለው የሚቋምጡ ግለሰቦችንም ሆነ ክፍሎችን ከመታዘብ አልፎ ይቃወማቸዋል፣ ያወግዛቸዋል፣ ሴራቸውንም ያጋልጣል። መሰረታዊው ቁም ነገር በአቋራጭና በግርግር የመንግስትን አውታር በጥፊያ መቆጣጠር ሳይሆን ማንንም ያላገለለ ነገር ግን ሁሉንም ያካተተ የሽግግር መንግስት ማቋቋም ነው። መሰረታዊና ለዘላቂ መፍትሄ መሰረት ነው ብሎ ያመነበትን አቋምና ፖሊሲ ለኢትዮጵያ ህዝብ ከማስረዳትና ከመናገር ወደ ኋላ የሚልበት አንዳችም ምክንያት አይኖረውም። በሶስቱ ተፈራራቂ የአምባገነኖች ሹምሽር ሲታገልለት የቆየው የትግል ተመክሮውና የማይለወጥ አቋሙ ነው። የጥገና የመሞዳሞድና በሰበስኩ ያለን ስርዓት የማደሱ ጥረት ጊዜ አልፏልና ዘረኛውን ቡድን ለማስወገድ በህብረት እንታገል። ይህን የዛሬ 15 ዓመት የገለጸውን መስመርና አቋም እንዲሁም ጥሪ ድርጅቱ ዛሬም ያድሰዋል። የህብረት ስራ ሁሉንም ዜጋ የሚመለከት መሆኑም የሚሳት አይደለም። ወያኔ በሁሉም መስክ ገና የወረቀት ነብር አልሆነምና ትግልን ማጠናከርና ወያኔን መፈናፈኛ ማሳጣት አሁንም ግዳጃችን ሆኖ ይገኛል። የትግሉን ጎማ ወደ ኋላ ለማዞር ወያኔ ያፈና ተቋሞቹን በአገር አቀፍ ደረጃ አቀናጅቶ የኃይል እርምጃዎችን ሊወስድም ተዘጋጅቷል። ይህን በተመለከተ በአፈና መዋቅር የሚገኙ ሁሉ ሰልፋቸውን ከህዝብ ጎን እንዲያደርጉ መቀስቀስና መጥራት አስፈላጊ ሆኖ ይገኛል። ወያኔ በወያኔ ላይ መፈንቅል ቢያካሂድ የእርስ በርሱ ምግብ አይጣፍጥ እንደተባለው መፍትሄ የሚሰጠን ሳይሆን ለውስብስብ ሂደትና ምናልባትም ለባሰ እልቂት የሚዳርገን ሊሆን ይችላል። ለዚህም ነው የህዝብን ትግል አጅቦ የህዝብን አቸናፊነት ማረጋገጥ ወሳኝ አገር አድን እርምጃ ሆኖ የሚገኘው። ወያኔን ጥሎ ስልጣን ለህዝብ ያስረክባል ብሎ ልንገምተው የምንችል ጦር መቼም ኖሮን አያውቅም። አሁንም ይኖራል ብለን ራሳችንን ልናታልል የምንፈቅድ አይሆንም። መንገዱና አቅጣጫውን ስንጠቁም ቆይተናል። በመሰረታዊ የህብረት እና የሽግግርም ሂደት መርህ ላይ ከተስማማን ሁላችንንም የሚያቅፍ ህብረት መመስረት እንችላለን። በዚህ በዚያም ወደ ኋላ ጉዞ አይኖርም። ሲያምራቸው ይቅርና ዘውድ አፍቃሪዎችና ኢሰፓዎች ወደ ቀድሞዎቹ የጭቆና ስርዓቶች መመለስ የማይታሰብ የማይቻልም ነው። የወያኔን አረመኔ ስርዓትም ቀባ ቀባ አድርጎ ለማስቀጠል ወይም ለማስፈን ከቶም ሊታሰብ የሚገባው አይደለም። አዲሲቷ ኢትዮጵያ መሰረቷ ህዝቧና ዴሞክራሲ መሆን አለባቸው። ያለፉትን ስህተቶችና በደሎች ሁሉ ፍቀን ህዝባችን በአንድነቱ ኮርቶ መብቱ ተከብሮለት የአገር ሉዓላዊነት እውን ሆኖ በሰላምና በብልጽግና የሚኖርባት ኢትዮጵያ ልናቆም ልንገነባ መቻል አለብን ማለት ነው። መጪው ትውልድ ጭቆና ሲባል ምን እንደነበረ፣ ዘረኝነትና ጠባብነት ሲባል ምን እንደነበረ ከታሪክ መጻሕፍት የሚያነባው እንዲሆን ያንን ልዩ ጊዜ መመኘት ብቻ ሳይሆን እውን አድርገን ትውልድን ልንታደግ አሁንም ኃላፊነቱ በጫንቃችን ላይ አርፏል። ለማንም አሳልፈን ልንሰጠው የማንችለው ኃላፊነትና ግዳጅ መሆኑንም ባንክሮ ልንቀበል ይገባል። የአገራችን ሰው ወሬ ቢበዛ ባህያ ይጫንም ያለውን ማስታወስም ይኖርብናል። በዚረገድ ብዙ ብለናል ተብሏል። አሁን የቀረው ቃላችንን ወደ ተግባር መቀየር ነው። በተባበረ ትግል አገራችንን እናስከብር እናስመልስ። ጸረ ወያኔ ትግላችን በሙሉ ምሬት ይቀጥል። ድል ለኢትዮጵያ ህዝብ።
ያኩሪ ታሪክ ምርቱ ቀዳሚ መስገድ ነሽ የሰው ዘር መነሻ ኢትዮጵያዊ ነሽ የአፍሪካ መመኪያ የነጻነት ጠበል ቀስተ ደመና ይሁን ሰንደቅሽ ከፍ ይበል ሩህሩህ ደግነት የተፈጠረብሽ የዋህ ቅን ታታሪ ህዝብ የመቀለብሽ የንብረት ማዕድን የአየር ባለጸጋ ቅዱስ ቃል ሃይማኖት ባንቺ ፈካነጋ ሰንሰለት ተራራሽ ጉንጉን ሐይቅሽ ሞልቶ የጥቁር እጅ አልማሽ ሰንደቅሽን አጉልቶ ብሩክ ጥቁር አፈር ጥላህለውናችን እንቢትነሽ ብርሃን ውቢቷ ኢትዮጵያችን ከሰዎች በላይ ነው ከሀገር በላይ ያርግሽ ቀዳማዊት ኢትዮጵያ እናቴ ይጨምር ማለት ያገር ቃል ፍቅር ቡራክ ይብር ነው ቀድሞም እየተፈቀሽ አሁንም
ተመሳስሎ ገብቶ ማጥቃት የወያኔ ተንኮል። ፈረንጆች ሲተርቱ ማሸነፍ ከከበደ ተደባለቃቸው ይላሉ። ተመሳስሎ ለማጥቃት ማለት ነው። ይህ የወያኔ መመሪያና የተንኮሉ መሰረት ከሆነ አመታት አልፈዋል። ወያኔ ሰርጎ ገቦቹን በየድርጅቱ ለማስገባት ሞክሮ የተሳካለትም ጊዜ አለ። የእንቅስቃሴ ደጋፊ መስሎም አክሽፏል ወይም ማለት እንደሚቀናው አምክኗል። ኪስ አውላቂ ቡድን ነውና አንዴ ግድብ አንዴ ለረሃብና ለተለያዩ ችግሮች ሰለባ ለሆኑ ዜጎች ገንዘብ እናዋጣ እያለ ዘርፏል እየዘረፈም ነው። በሊቢያ ለታረዱት ዜጎች ተቆርቋሪ መስሎ ሊቀርብ ያደረገው ሙከራና በተጎዱ ቤተሰቦችና አገር ወዳድ ዜጎች የተደረገውን ሰልፍ ለማፈን ያካሄደውን ጥቃት ያጤኗል። ህዝብን የሚያነሳሳ ጉዳይ ሲመጣ ይህንን ቀልቦና ቀልብሶ ለራሱ ጥቅም እንደሚያውለው ህዝብ ሁሉ ያየው የታዘበው ጉዳይ ነው። ከወዳጁ ከሻዕቢያ መጋጨት ግድ ሲሆንበት የሚጠላትን አገር ኢትዮጵያን የሚወድ መስሎ ለመቅረብ ስንቱን ኢትዮጵያዊ ያታዶና ማግዶ እንደጨረሰም ማስታወስ ይገባል። ተቃዋሚ ነን ብለው ግን ለወያኔ ያደሩና የሚሰሩ ቡድኖች እንዳሉም ሚስተር አይደለም። በወያኔ ላይ ማተኮር ሲገባ ዋና ቀስቀሳቸው በጸረ ወያኔ ድርጅቶች ላይ የሆነውን መገንዘብ ይበቃል። ከዚህ ቀደም አንዴ የወያኔ መሪ በነበረው እንደተገለጸው ወያኔ ተቃዋሚ ብሎ ያቋቋማቸው ድርጅቶች አሉ። የነዚህም መሪነን ብለው በተቃዋሚዎች ዘንድ ከፈፈልን በስልጥ እያስፋፉ ያደረሱትን ጉዳት በ1997 ዓመተ ምህረት ከዚያም በኋላም አይተናል። እነዚህን የወያኔ መሳሪያዎች ቅጥረኞች ማወቁ ከባድ አይደለም። ቅስቀሳቸው በዋና መልኩ ጸረ ወያኔ ሳይሆን ጸረ ተቃዋሚ ድርጅቶች ይሆናል። አክራሪ ጸረ ወያኔ መስለው ለወያኔ ግብ በር ይከፍታሉ፣ የሚጠቀምበት ግልጋሎትም ይሰጣሉ። በተለይም በወሳኝ የትግል ወቅት ግልብጥ ብለው ጸረ ተቃዋሚዎች ሆነው መጮህን ያበዛሉ። የወያኔ ቅጥረኞች ምሳሌ አክራሪ አማራ ወይም ኦሮሞ በመምሰል ጸያፍ ዘለፋን በማስፋፋት ህዝብን እርስ በርስ ለማጋጨት ሲሞክሩም ተጋልጠዋል። አማራን እናርዳለን፣ እስላም እንጨርሳለን የሚሉት ጸያፍ ቅስቀሳዎች ጭፍን ጸረ ኢህአፓ ስድብና ክስ፣ የካቲቱን ትውልድ ማውገዝና ማጥላላት ወዘተ ምንጫቸው ወያኔ መሆኑ በአሁኑ ጊዜ ግልጽ ሆኖ ይገኛል። አይናችንን ከፈት ካደረግን አያመልጡንም። ለዜጎች ስደትና ለአደጋ መጋለጥ በመጀመሪያ ደረጃ የወያኔ ጥፋት መሆኑ ያልገባቸው ጥቂቶች አሁንም አሉ። ከገዳዩና አስገዳዩ ጋር ለማቾች ጸሎት ብለው በየወያኔ ኤምባሲ የተቆለቆሉ የዚህ አሳዛኝ ክስተት ምልክት ናቸው። ኢትዮጵያ ዴሞክራሲያዊ ስርዓት ቢሰፍንባት ኖሮ ዜጎች በገፍ እንዲህ ባልተሰደዱ ነበር። ስራ አጥነትና አስከፊ ድህነት ባይሰፍን ኖሮ ዜጎቻችን የት እንዳለ ወደማያውቁበት አገር መኮብለል የግድ ባልሆነባቸው ነበር። የግፍና የዘረኛው አገዛዝ ራሱ ከህፃናት ሽያጭና ወጣት ሴቶችን ለዘመናዊ ባርነት በመቸርቸር ያገኘውን ሚሊዮኖች ዶላር ዛሬ ሊደብቅ አይችልም። ወያኔ ለአደጋ የተጋለጡትን መርዳት ቀርቶ እንዲያውም ትምክህተኞች እያለ እንደሚያወግዝ ቅርጽ ሆኖ የቆየ ነው። በሊቢያ የደረሰው ግድያ ስላጋለጠው አዛኝ ቅቤ አንጋች ሆኖ የህዝብን ቁጣና ሐዘን ሊቀማ ወያኔ ሲጥር እነሆ እየታየ ነው። የሟች ዘመዶች ጓደኞችና አገር ወዳዱ ሲሰለፍ በኃይል በትኖ የራሱን ትርኢት ሃይማኖታቸውን በሸጡ ወየንቲ ጳጳሳት አጅቦ መስቀል አደባባይ አካሂዷል። ውድመት ለወያኔ፣ ወያኔ ሌባ ወዘተ ከመባል ግን አልዳነም። ወያኔ ከዚህ በተያያዘ ምን አቅዷል ብንል የሚከተሉትን መጠቆም እንችላለን። አንድ፣ የህዝብ ቁጣ ላይ በረዶ ሊያፈስና ዋና ተቆጪና የህዝብ ተቆርቋሪ መስሎ ለመቅረብ ሴራውን ያጧጡፋል። ሁለት፣ በሟቾች ስም ገንዘብ ስብሰባውን ያስፋፋል። ይህንን አይነት ዘረፋም በውጭ አገር ባሉ ኪስ አውላቂ ተከታዮቹና ቡድኖቹ እየተጀመረ ነው። ቀውስ ሲመጣ ኮሚቴ ምስረታና ገንዘብ ዘረፋ የተለመደ መሆኑም መረሳት የለበትም። ሶስት፣ የአገር ውስጥ የሙስሊሞችን እንቅስቃሴ ከዚሁ ከግፈኛው ዳይሽ አይሲስ ቡድን ወንጀል ጋር በማያያዝ ሊያዳክም ይራወጣል። አራት፣ ወያኔ በራሱ አፋኝ ቡድኖች ቆስቋሽ ግድያ ሆነ ቤተክርስቲያን መስጊድ ማቃጠል እርምጃ ሊወስድ መነሳቱ ስለማይቀር ህዝብ ይህንን ነቅቶ በመጠበቅ ለወያኔ ከፋፋይና አጋጭ ድርጊትና ቅስቀሳ ሰለባ እንዳይሆን መዘጋጀት አለበት። በዚህ ሂደት ማፈሪያ ሆነው የቀረቡት ወያኔ ጳጳስ የሚላቸው ጉዶች ናቸው። ክርስቲያን ወገኖቻችን ተገደሉ ሳይሆን ቅድሚያ የሰጡት አሸባሪዎች የኢኮኖሚ እድገታችንን ሊያደናቅፉ ተነስተዋል ለሚለው ነው። አሳዛኝ። ወያኔ ቤተ ክህነትን በቁጥጥር ስር ማስገባቱን ቀን ተቀን በጳጳስ ተብዬዎቹ ድርጊቶችና አቋሞች እየተጋለጠ ነው። የኦርቶዶክስ ቤተክርስቲያን ምዕመናን ቤተክርስቲያናቸውንና እምነታቸውን ለማስከበር ያላሰለሰ ጥረትና ትግል ማድረግ እንዳለባቸው ግልጽ ሆኗል። ወያኔ መሰሪ ቄሶቹን መሰረት አድርጎ በሙስሊም ወገኖች እምነት ላይም የረቀቀና ጎጂ ዘመቻ ለማድረግ ከተነሳ ቆይቷል። ከወያኔው ሲኖድ ጋር የሰመሩ በባዕድ አገር ያሉም ቤተክርስቲያኖችና ካህናትም በዚሁ ተንኮል መጠመዳቸው ቀደም ብሎም የታወቀ ነው። በተለይም የአማራው ሕዝብና የክርስቲያኖች ጠበቃ መስለው የወያኔን ከፋፋይ ተንኮል የሚያሰራጩ ጥቂቶች አይደሉም። ጽንፈኞች ሁሌም ከወደ አንጎላቸው ድክመትና የተዛባ ነገር አለባቸው። ወያኔ ደግሞ መሰል አውሬ ነውና እነዚህን ማስተናገድና መንዳት ይችልበታል። ጸረ ወያኔ ያስመስሎ ሲያሰማራቸው ተላላ ክፍሎች እነተም ጸረ ወያኔ የሆኑ መስሏቸው ይደናገሩላቸዋል። ያንድ ድርጅት መሪ በወያኔ ደህንነት ስር ባለደሞዝ እንደነበሩ የተጋለጠው ያስታውሷል። የምስራች ነው። ጸረ ወያኔ ነኝ ብሎ ቅንጅትን ያጠቁትን ካዲዎችንም ልንረሳ አይገባም። ብዙ ነው ማስረጃው፣ አያሌ ነው ምሳሌው። ይሁነኝ ብለው ለወያኔ ያደሩ የሚከተሉት ስልት የታወቀ ነው። በንቃት ጉድለትና በስሜት ብቻ ተነድተው ለወያኔ ተንኮል ሰለባ የሚሆኑም አሉ። ሳውዲ ዜጎቻችንን ሲያባረር ወያኔ ዝም አይነቅዝም ብሎ ወገንን እንዳላስጠቃ ሁሉ በሳውዲዎች ላይ ተቃውሞ ሰልፍ ሲደረግ ወያኔን የሚከስ መፈክር መኖር የለበትም ብለው ሙግት የገጠሙ ብዙ ነበሩ። አንድ ሆነን እንቃወም ማለት ብቻ ላይ በቃ በየሰልፉም የወያኔን ጨርቅ ባንዲራና ያረመኔውን ምስል የያዙ ካናቴራ ለብሰው ብቅ ያሉም ነበሩ፣ ቀምሰው ወደ መጡመት እስኪመለሱ ድረስ። በ2008 ዓ.ም በደቡብ አፍሪካ ዜጎች ሲገደሉ ወያኔ ድምጽም አላሰማም። በየመን ላሉ ስደተኞች አለሁላችሁ ብሎ ሲያሾፍ የራሱን ሰራተኞችና ዝርያዎች እንጂ ያወጣው ስደተኛ አሁንም ለሞት ተዳርጓል። በሊቢያ ያሉትን እንረዳለን ቢልም ያደረገው የለምና ተጨማሪ ኢትዮጵያውያን በወያኔ ሰበብ ለሞት መዳረጋቸው አይቀርም። ወያኔ የአሜሪካ ቡችላ ሆኖ በወሰዳቸው እርምጃዎች ኢትዮጵያንና ሕዝቧን ለጥቃት አጋልጧል። ዛሬ ባይሆን ነገ ኬንያ ያመሳት ሽብር ወደ አዲስ አበባ አለሁ ማለቱ የሚቀር አይደለም። አውጣነ ማለቱ ብቻ የሚበቃ አይሆንም። ተጠያቂው ወያኔ ላይ በጋራ መነሳት ነው መፍትሄው። ስደተኛው ወደ ሞቱ እያወቀ የሚጓዘው በቀቢጸ ተስፋ ነው። ቀቢጸ ተስፋ ደግሞ በአገዛዙ የሚሰራጭ ነው። አገር ያለውና በአገሩ የሚደሰት ዜጋ ወደ ስደት መከራ ራሱን አይዳርግም። የኢትዮጵያ ሕዝብ ደግሞ በቀቢጸ ተስፋ አስተናጋጅነት ሆነ አገሩን በመጥላት የሚታማ አይደለም። ወያኔን ግን ጠልቷል። ወያኔ የሚገዛትና የሚበድላት ኢትዮጵያ ውስጥ መኖርም መከራ ሆኖበታል። ማሩን አምሮ ወተቱን አጥቁሮ ያለውን የወያኔ ዘረኛ መንጋ መቻል መሸከም አቅቶታል ነውና የቀውሱ መፍትሄ ወያኔን ወዳጅ ብሎ ማቀፍ ሳይሆን ወያኔን ክፉ ጠላት ብሎ አውግዞ ማግለልና ታግሎ መጣል ነው። ለዚህ ግዳጅ ነው ህይወታችንን ልንሰጥ ዝግጁ መሆን ያለብን። ወርቅ ላበደረ ጠጠር፣ እህል ላበደረ አፈር ተብሏልና ኢትዮጵያ ውለታ የዋለችላቸው ሁሉ ምስጋናቸው የባለጌ ዱላና የዙሉ ገጀራ የዳይሽ ጥይትና ጎራዴ ሆኗል። ወንጀለኞቹን ማውገዛችን ተገቢ ሲሆን ግን ለእርድ የዳረገንን አውሬ ማለትም ወያኔን ቸል ልንለው ከቶም አይገባም። አልፎማ ከወያኔ ጎን ቆሞ አንድ እንሁን ወዘተ ልፈፋ በአገር ላይ ወንጀል ነው። በዚህ አይነቱ የቀውስ ሁኔታ የለመደባቸው ካህዲዎች አገር ወዳድ መስለው ራሳቸውን ያጋልጣሉ። ከወያኔ ጎን እንመድባቸው እንጂ አንታለላቸው። ትናንትን ከረሳን ዛሬም እንደ ትናንቱ እንጎዳለን። ከተረገመ ጋር አብሮ መዋል፣ ከካሃዲ ጋር መቻቻል አገርን ያሳጣል። ስደተኞች ወገኖቻችንን በተመለከተ ድምጽም ትከሻም ክንድም እንሆንላቸው። እንጀራ ሆነና የሰው ቁም ነገሩ አልቀበራለ የሰው ልጅ ባገሩ ተብሏል። ኢትዮጵያ ቁም ነገራችን ትሆንና ለሷ እንሞትላት። ያስጠቃን ዘረኛው ወያኔ ነው። በጋራ ጸረ ወያኔ ትግላችንን እናፋፍም።
Okay. ጠላት ወዳጅ ላይ ትግል በመሰረቱ የጥላቻ ሳይሆን የፍቅር ውጤት መሆኑን ብዙዎች አይረዱ። አንድን ጸረ ህዝብ ስራ ጠልተው ሊዋጉት የሚነሱ ሁሉ ለዚህ ቁርጠኝነታቸው መንሰው ለህዝብና ለሀገር ያላቸው ፍቅር ነው። ሀገርና ህዝብን ያላፈቀረ ውድ ህይወቱን አሳልፎ አይሰጥም። ሀቀኛው ታጋይ ከህዝብና ሀገር ፍቅር ስለሚነሳ የህዝብና የሀገር ጠላቶችን አጥብቆ ይጠላል። የጥላቻው መንሰይ ይህ ነው። ህዝብን ያሰቃየና ያዋረደ ያለውን ወያኔ፣ ሀገርን የገነጣጠለውና ሸንሽኖ የሸጠ ያለውን ወያኔ መጥላት ሲያንስ ነው የምንለው የምንወዳትን ሀገራችንንና ህዝባችንን የወያኔ ቡድን ሊያጠፋ በመነሳቱ ነው። ለዚህ ነው ጠላታችንን እንወቅ እናምርበት እንጥላው የምንለው። ከጠላት ጋር መሞዳሞድን መተቃቀፍን የሚሰብኩ ክፍሎች በመሰረቱ ለህዝብና ለሀገር ያላቸው ፍቅር አፋዊ ከመሆኑም ሌላ በጥያቄ የሚገባ ነው። ሁለት ተጻራሪ ነገርን በኩል መውደድ ማፍቀር አይቻልም። ከሀገር በላይ ማንምና ምንም የለምና አገር ወዳድ ለመሆን ጸረ ወያኔ መሆን የግድ አስፈላጊ ነው። አንዳንድ ፖለቲከኞች ያወቁ የተራቀቁ ይመስላቸውና የሃይማኖት ሰባኪ የሆኑ ይመስል ሁሉን እናፍቅር ለፈፋ ያሰማሉ። ሰላማዊ ትግል በሚል ጭምብልም በመጠቀም ወያኔን መለማመጡና ለወያኔ ጎንበስ ማለቱን ቢሆን ብልህነት መስሎ ይታያቸዋል። ጠላታቸውን መለየት ያቃታቸው ክፍሎች ህዝብንም ጠላትንም በእኩል አፍቅረው ስለሚይዙ ትግላቸው ምን አይቀራል። ብዙን ጊዜ ወይም ውሎ አድሮ ከህዝብ ጠላት ጉያም ይገባሉ። ከህዝብ ፍቅርና ከሀገር ፍቅር የህዝብን የሀገርን ጠላት መጥላት ይሰርጻል። ባለፉት 24 ዓመታት በማወላዳ መንገድ የወያኔ ቡድን የሀገርና የህዝብ ጠላት መሆኑን አስመስክሯል። አላይም ላለ ብቻ የሚሰወር ሊሆን ቢችልም አፍጦና በንጹሃን ደም ቀልቶ የሚታየው ሀቅ ግን ይህ የወያኔ ቡድን ከአመት አመት ህዝብን ሀገርን እየጎዳ ሊያሰቃይም የቆረጠ መሆኑን ነው። በ1997 ምርጫ ደግሞ ምንኛ አረመኔና ኢዲሞክራሲያዊ መሆኑን በይፋ ሳይቷል። ከዚያ ጊዜ ጀምሮ እስካሁንም ድረስ ወያኔ ቅንጣትም አወንታዊ ለውጥ አላሳየም። ባሰበት እንጂ ሀገርን በስፋት የሚሸጥ አገዛዝ ሆነ እንጂ ጸረ ኢትዮጵያዊነቱ ከረረ እንጂ አልተሻሻለም። ዛሬም መጪው ምርጫ ካለፈ በባሰ በቁጥጥሩ አስገብቶ ሊያሸንፍ ተዘጋጀ እንጂ የህዝብ ድምጽ ይፍረደኝ ብሎ ሊወዳደር ሲዳዳውም አልታየም። ህዝብና ሀገርን ዛሬም የምናፈቅር ከሆነ የወያኔን አገዛዝ ልንጠላው እንጂ ልንችለው ወይም ልናፈቅረው አይገባንም ማለት ነው። ጸረ ወያኔው ትግል የሚጠይቀውን መስዋዕትነት ሁሉ ለመክፈል ድፍረቱ የሚኖራቸውና ዘግጁም የሚሆኑት ዜጎች ሀቀኛ ሀገር ወዳዶች ናቸው። የወያኔን ጠላትነት መቀበል ያቃታቸውና ከወያኔ በሰበብ አስባቡ መጨባበጥ የሚሹ ክፍሎች ግን ይህ የታጋይ ቆራጥነትና ወኔ ቢጠፋባቸውና በየማጠፊያው ጥፍ ማለት ቢቀናቸው የሚያስገርም ሊሆን አይገባም። ከተመክሮ መማር ያቃተው በመከራ የሚደቆስ ትምህርትን ሳይወስድ ያገኛል። የወያኔን ጠላትነትና ወያኔንም አምሮ መታገል አስፈላጊ መሆኑን ደግመን የምናሳስበው በጽፍን ጥላቻ ተነሳስተን ሳይሆን መጠላት ያለበትን የሀገርና የህዝብ ጠላት ስለምንጠላ ነው። ወያኔን ጠላት ስንል በእንዲሁ በዘፈቀደ በስሜት ወይም ወያኔ ሊል እንደሚፈልገው የክልል አንድ ሁሉንም ነገር በመጥላት ሳይሆን የ24 ዓመትና ከዚያም በፊት ያየውና ያወቀው ወያኔ ጸረ ህዝብ ጸረ ኢትዮጵያ በመሆኑ ነው። እንውደድህ ብንለው እንኳን የሚያስወድድም ጠባይና ስነ ምግባርም ከቶም የለው። ነፍሰ ገዳይ ነው፣ ዘራፊ ነው፣ ጸረ ህዝብ ነው፣ ዘረኛ ነው። ኢትዮጵያንም አምርሮ ይጠላል። ከመሸ በኋላ ኢትዮጵያዊነትን በተመለከተ ሰበካ ቢከጅልም ይህ ቧልት መሆኑን የሚስት ወይም የሚረሳ ዜጋ በአሁኑ ጊዜ ከበሉትና አብረውት ከደለቡት በስተቀር የለም ብንል ስህተት አይሆንም። የወያኔ ኢትዮጵያዊነት ቢጫ የተቀባ መዳብ ወርቅ ሆኗል አይነት ነው፣ ባዶ አስመሳይ። ይህ ሀቅ ነውና ያሳለፍነውን ተመክሮ የብዙ ዜጎች ህይወት የተገበረበት ተመክሮ የወያኔ አገዛዝ ካልተወለደ ህዝብና ሀገር ስርየት እንደማያገኙ ያረጋግጥልናል። ይህን መካድና ራስን በማታለልና በመደለል ያልሆነውን ሆነ ብሎ በወያኔ ዲሞክራሲያዊነት ማመን ወይም ከወያኔ ፍትህና ቀና ውሳኔ ይገኛል ብሎ መጠበቅ ከባድ ጥፋት ነው። ሰላምን ፈለግን፣ ጦርነት ሰለችን፣ ወይም የዘመኑ ብልህ ፖለቲካ ይህ ነው በሚልም ማጠየቂያን ለመገንባት መጣሩ ከንቱ ልፋት ይሆናል። ሰላምን ለሚፈልጉ የወያኔ መልሱ የአጋዚ ጥይት፣ የፌዴራል ግፍ፣ ጭፍጨፋና አፈና መሆኑን ዜጎች ሁሉ ተረድተውታል፣ አይተውታል፣ ኖረውታል። በመሆኑም ዛሬ ትግልን በሚያስረሱ ደረጃ ሊፈረጁ ወይም ሊገመገሙ የሚችሉ እርምጃዎችን ከወያኔ ጋር በመግባባት ለመውሰድ መነሳት ስህተት ነው። የድርጅቶች ነጻነት የሚካድ ባይሆንም ይህ ነጻነት በህዝብ ፍላጎትና ጥቅም የተነሳ ገደብ ሊኖረው መቻሉ ደግሞ መታወቅ ያለበት ነው። ነጻነን በሚል ከህዝብ ጥቅም የተጻረረ አቋም ከተወሰደ ተቋሚነት ወይም የህዝብ ጎራ አባልነት በዚያው ይጠናል። ሁለት ወዶ አይሆንም የሚለው እዚህም ላይ ይነሳል። በተጨባጭ ሁኔታ ባለው የኢትዮጵያ ሁኔታ ማለትም ከወያኔ ማንነት በመነሳት ልንደርስ የምንችለው ድምዳሜ በሐቅ ተቃዋሚ የሆነን ወያኔ ከቶም የማናስተናግድ መሆኑን ነው። ተለጣፊ መሆን ወይም ወያኔ እንደሚለው የሚሳደድ ህገወጥ ተቃዋሚ መሆን የሚለው ነው አጣብቂኝ አማራጩ። በሁለቱ መሃል ቀጭን መስመር ወይም ጠባብ መሬት ለማግኘት የተደረገ ሙከራ ሁሉ ከሽፎ ከወያኔ ጋር ለማበር የሞከሩትም ድርጅቶች ለስደት መዳረጋቸውን አይተናል። ካልሆነም ቃሊቲ አለም እጅ መስጠትን መቀበል እየሆነ ድርጅቶች ወደ ማጡ በወያኔ እየተጎተቱና በተለመደው አነጋገር ማኖ የነኩ እየተቃጠሉ መሄዳቸውን መታዘብ ተገደናል። ማየት የማንፈልገው ሁኔታ ቢሆንም ከማየት ማምለጥ ግን አልቻልንም። ትግሉ ደግሞ ሁኔታውን በዝምታ እንድናልፍ የሚፈቅድልን ባለመሆኑ ጠንቀቅ ወገኔ ሆይን በጊዜ ከማሰማት ወደ ኋላ ብለን አናውቅም። ወያኔ ስለ ሰላም ሲያወራ ጦርነትን ያዘጋጀ እንቻቻል ሲል ያለመቻቻልን እርምጃዎችን ያዘጋጀ አንታቀፍ ሲልም ካራውን ስለሆነና ግድያን ወስኖ መሆኑን ዛሬ አለማወቅ ሀገር አጥፊ ተላላነት ነው። ጠላት ወዳጅ ላይሆን መለማመጡ ራስን ከማዋረድና ሀገርና ህዝብን ከማስጠቃት በስተቀር የሚያስገኘው ጥቅም የለም። በግለሰብ ደረጃ ያሉ ጥቅማ ጥቅሞችን በዚህ በማጎብደድ መንከባከብ ይቻል ይሆናል፣ ለሀገር ግን አይፈይድም። ህዝብም ወደ ገደል የሚወስዱትን በጭፍን የመከተል ስህተትን ሊፈጽም መጠበቅ የለበትም። ስለዚህም ህዝባችንንና ሀገራችንን የምንወድ ሁሉ የወያኔን አገዛዝ በጠላትነት ፈርጀን እንደ ጠላት በቁርጥ ልንዋጋውና ልናስወግደው ይገባል። ሌላ አማራጭ የለም። Thank you.
ስለትግል ከተወራ ዘንዳ በህብረት በወረቀት ላይ ሰፍሮ የሚቀመጥ የመተማመኛ ሰነድ ሳይሆን ተግባራዊነቱ በገሃድ የሚታይ ነው። ይህን አጥነቱን የዓላማ ቁርጠኝነት በጎንደርና ጎጃም በአምቦና በቢሾፍቱ በሌሎችም በርካታ ስፍራዎች የሚታይ ሀቅ ሆኗል። ወያኔዎች ያበጁት የማራራቅ ዘዴ የክልል ፕሮግራም የጎሳ ቁርቋዞ አልሰመረም። ኢትዮጵያዊ ወጣት በደሙ እየዋጀ አንድነቱን በማስመስከር ላይ ነው። ይህ ሁሉ ልባዊ አንድነትን እንጂ የሰነድ ፊርማን አያንጸባርቅም። ሰነዱ ታሪኩ ነው። የሀገሪቱን ውድቀትና የህዝቡን መከፋፈል ለማየት የጓጉትን ሁሉ ያስደነገጠ በመሆኑ ብራቮ የኢትዮጵያ ልጆች የሚያሰኝ ነው። ወያኔ በአዋጅ ጋጋታ በጦር ኃይል መቃ እቋቋማለሁ ብሎ ቢደናበርም የኢትዮጵያ ወጣት እየከፈለ ያለው መስዋዕትነት እንደ ጎርፍ ሆኖ ወያኔን ጠራርጎ እንደሚያስወግድ ጥርጥር የለውም። በየጊዜው የሚፈጠረው የማጭበርበሪያ ዘዴ ተጋልጧል። የውሸት ዱቄት በአየር ላይ እየተነነ ጠፍቷል። ስለዚህም የሩቅም ሆነ የቅርብ ወዳጆቹን ድረሱልኝ እያለ በማላዘን ላይ ነው። ድንቁርናው የኢትዮጵያን ወጣት አለማወቁ ነው። በወታደር ፍራቻ የተያዘ ቢሆን ኖሮ አስቀድሞም ለትግል ባልተነሳ ነበር። ወጣቱ ለምን እንደሚታገል ምን ያህል መስዋዕትነትም እንደሚጠይቀው ጠንቅቆ ያውቃል። ግብረበላዎቹ ቢንጫጩ አጋዚዎቹ ቢያፋጩ ወጣቱ አይበገርም። ምክንያቱም በችግር ተገፍቶ ለህዝቡ ተቆጭቶ የተነሳ ነውና። ወያኔ የትግል ጓደኛው የሆነውን ሻቢያንም ጠርቶታል። በመሆኑም በኤርትራ ውስጥ የሚገኙ ወገኖችን ወደ ጎንደር አስርጎ በማስገባት ትግሉን ለማክሸት የሚቻልበትን መንገድ ለማሰለል ሞክሯል። ወይ አለማወቅሽ ሀገርሽ መራቁ የሚለውን ብሂል ያስታውሷል። ትግሉንና መሪዎቹን ለማሰለል የሚያስችል አቅምና ሊኖር ይገባል። ከሙከራው በፊት ወያኔና ሻቢያ አቅማቸውን ያለማወቃቸው ዘለው የገቡበት ጉድጓድ መውጫ አሳጥቷቸው እንዳለ ግልጽ ነው። የአሁኑ ጉድጓድ እግራቸውን ካልሰበሰቡ መቀበሪያቸው ይሆናል። የኤርትራም ሆነ የትግራይ ህዝብ ከነሱ ጋር የቆመ አይደለም። በኤርትራ ውስጥ ስልጠና አደርጋለሁ የሚለው አርበኞች ግንቦት ሰባት የተባለው ድርጅት በእውነተኛ ትግል ህዝብን ለመታደግ ከፈለገ ለምን ትግል እየተካሄደበት ባለው በአርማጭሆና አካባቢው ላይ አተኮረ? መታገያ ስፍራ ጠፍቶ ነው? ከነዚህ ሌላ ቅንጅት ፈጠርን የተባለላቸው ኃይሎች ለምን በሌሎች ስፍራዎች ትግላቸውን አያደርጉም? የትግራይ ነጻ አውጪ ነኝ የሚለው ቲፒዲኤም የተባለው ድርጅት ለምን ወደ ትግራይ ዘልቆ እንዲታገል አልሆነም? ለምንስ ጉዳይ አርማጭሆ ተፈለገ? በጎንደርና በጎጃም የሚደረገው ትግል ለአንዲት ኢትዮጵያ እንጂ አማራው በወያኔ የክልል በሽታ ተለክፎ አይደለም። ይህንንም በገሃድ አስመስክሯል። የአማራው ጥያቄ በወያኔ ስንጨፈጨፍ አንኖርም ነው። ከምንችለው በላይ በአማራው ላይ ሰቆቃ ሲፈጸምበት ቆመን አንመለከትም ነው። ይህ እውነት አይደለም? በወያኔ 25 ዓመት ሙሉ ሲቀጣ ሲናቅና ሲዋረድ አልኖርም አማራው? ጥያቄው ኢትዮጵያዊነትን በመጥላት የቀረበ አይደለም፣ መብትን ለማስከበር ከመፈለግ እንጂ። በሌላ አቅጣጫ ተሰማርቶ ትግልን በተግባር በመረዳዳትና በመታገዝ ማካሄድ ይሻላል ወይስ ቀድሞ ትግል እየተካሄደ ባለበት ስፍራ ላይ የይገባኛል ጥያቄ ማቅረብ? የቱ ነው ትግሉን የሚጠቅመው? እንደ ሻቢያ ያሉ የወያኔ ወዳጆች ማንሽ ባለ ሳምንት ብለው ቢሰጉ የሚያስደንቅ አይሆንም። ወገነኝ ብሎ የቆመው አርበኞች ግንቦት ሰባት ይያለ ራሱን የሚጠራው ቡድን ግን አብሮ ሆኖ ወገኖቻችን ባሁን ወቅት ድንበር እየዘለሉ በውያኔ እጅ እንዲወድቁና ህይወታቸው ለአደጋ እንዲጋለጥ ማድረግ ባልተገባው ነበር። የምናወራው ስለ ትግል ከሆነ ኢትዮጵያ ብዙ የመታገያ ስፍራዎች አሏት። ለትግል ሽሚያው ለመሰዋትነት እንጂ ለስፍራ መረጣ መሆን አይገባውም። ይህን ያህል አመታት አቆይቶ ወያኔ ኃይሌን አጠናክር ያለው ባለበትና የመረረ ትግል በሚካሄድበት ወቅት ወገኖቻችንን አደጋ ላይ በሚጥል ሁኔታ በድንበር ማስገባት ለወያኔ ከመስራት ውጪ ምን ሊሰኝ ይቻላል? በሻቢያና በወያኔ ስምምነት የሚፈጸመው ካልሆነ ወያኔ በቀላሉ ሊቆጣጠረው በሚችለው በኩል ኢትዮጵያውያንን መላክ አግባብ አይደለም። በርካታ ሁኔታዎችን የሚያስነሳ ነው። በኤርትራ ውስጥ በግዞት ከሚኖሩት ወይም ከተገደሉት ኢትዮጵያውያን አንስቶ እስከ አንዳርጋቸው ጽጌ መያዝ ድረስ ያለውን ስንክሳር መዘብዘቡ ጊዜው አይሆንም። ወያኔና ሻቢያ ሊያጭበረብሩት የሚችል ኢትዮጵያዊ ካለ እባቧን ሲያሳይ ድጋሚ እንደተነደፈው ጅል ሰው መሆን ነው። ትግሉ መራራ ነው። መራራነቱን በውሃ ሊያቀጥሙት ቢፈልጉም ምሬቱ አይወገድም። ቀማሹን እንዲጎፈን ነው ተደርጎ የተሰራ ነውና። ድል ለኢትዮጵያ ሕዝብ። I'm gonna make you mine.